ይሄ ግጭት እንግዲህ ከ1984 ጀምሮ የብሔር መልክ አለው። በጋምቤላም ሲፈጠር ፋርሽ አካባቢ ሌላም ቦታ ተፈጥሯል። ለምንድን ነው መልኩን ያልቀየረው? አሁንም የብሔር ግጭት እንደሆነ ነው የሚቀጥለው። አንድ እዚህ ጋር ፖለቲካውን በመጋረጃው ጀርባ ከተመለከት ነው የብሔር ግጭቶች እንዳይጠፉ ኮንትሮሎ በፖለቲካ አመራሩ የሚሰራ ይመስለኛል። ምክንያቱም የህዝብ የዲሞክራሲ ጥያቄ በአንድ በኩል አለ ቅድም እንዳልሽው፣ ሌላው ደግሞ በቅርብ ዓመታት ወዲህ በጣም ጎልቶ ከዲሞክራሲው ጥያቄ ያልተናነሰ የሆነው ደግሞ ይሄ ፍትሃዊ የሀብት ክፍፍል ነው። የመንግስት ባለስልጣናት ብዙ ሀብት አካበቱ፣ ሌላው ህዝብ አገሪቱ አደገች ብትባልም ከዛ ተጠቃሚ አልሆነ። ስለዚህ እነዚህ የዲሞክራሲን የፍትሃዊ የሀብት ክፍፍልን ጥያቄዎች የሚነሱበት ጊዜና ህዝብ በሚቃወምበት ጊዜ ጉልበት ለመጠቀም አንደኛው ዘዴ የሚመስለኝ ሆን ብሎ ታስቦበት የብሔር መልክ እንዲይዙ ይደረጋል። ያ አንድ የምንታዘበው ነገር ነው። ምክንያቱም አንዳንድ ጊዜ የግለሰቦች ጸብ የግለሰብ መልኩን ይቀይርና ወደ ብሔር አቅጣጫ እንዲጓዝ ፍላጎት ያለው ይመስለኛል። እና ኃይልን በማንኛውም መንገድ ለመጠቀም ግጭትን እንደ ዋና ምክንያት ያም የብሔር እንትን አስመስሎ መጠቀም ችግር ነው። ድሮ ብሔራዊ ጭቆና ይባል እና ይሄኛው ብሔር ይሄኛውን ጨቁኗል እየተባለ ትልቅ እንትን ነበረ። አሁን ደግሞ ራሱ የፖለቲካ ስርዓቱ ኢህአዴግ ያመጣው አዲስ ብሔር ጭቆና እኮ እየተከሰተ እንደሆነ ልብ እያልን ነው። ያ ምንድን ነው? ከክልሉ ውጭ የሚኖርን የአንድን ብሔር ተወላጅ በብሔሩ ምክንያት አድሎ እንዲደርስበት፣ ከንብረቱ እንዲፈናቀል፣ አካሉ እንዲጎዳ፣ ህይወቱ እንዲጠፋ ማድረግ ይሄ ስርዓቱ የፈጠረው ነው። ህዝቡ እርስ በርስ ይተዋወቃል እኮ ራሱን የሚዳኝበትን መንገድ እኮ አለ። ዝም ብሎ ከተተው በፖለቲካው አመራር ውስጥ ከላይ እስከታች ያሉ ሰዎች እነዚህ ግጭቶች እንዲባባሱ ሚና ተጫውተዋል። ያም ደግሞ ጥቅሙ ምንድን ነው? ለማንኛውም ለሚነሳ ጥያቄ የዲሞክራሲና የመብት ጥያቄ ጨምሮ ለመጨፍለቅ ይሄ አመቺ ይሆናል። ሁለተኛም ደግሞ እኔ ከሌለሁ ህልውና የላትም ሀገሯ ብሎ ኃይልን ለመጠቀም እንትን ይላል። የውጭ የሚባለው እኔ ሊጋራው ማልችል ነው። ምክንያቱም ድሮም ጀምሮ ያለ ነው። ኤርትራ አሁን አይደለም የኢትዮጵያ የጸጥታ ስጋት የሆነችው ወትሮ ጀምሮ ነው። ግብፅም እንደዚህ ነው፣ ለዘመናት የነበረች ናት። ከአባይ ውሃም ጋር ተያይዞ ያለ ነው እና ሲሆን የውጭ ስጋት ማቆም የሚቻለው በሀገር ውስጥ የፖለቲካ መግባባት በመፍጠር ህዝቡንም ተጠቃሚ አድርጎ የማያወዳዳ የፖለቲካ ስርዓት መፍጠር ነው እንጂ በአንድ በኩል የለም እነዚህ ሀገሮች የጸጥታ ስጋታችን ናቸው፣ ሀገራችን ውስጥም ጸጥታ እያደፈረሱብን ነው፣ ቅጥረኛ ሰላይ እንትን እያሉ ይህን እያደረጉብን ነው የሚለው ነገር እኔ ማልቀበረው ነው። ራስ ሊሆን አይችልም። የውጭ ስጋትን ደግሞ ለመቋቋም ለብሔራዊ ደህንነት ምክር ቤት አያስፈልግም። መደበኛ ሰራዊት አለን አይደለም እንዴ? ሰራዊቱ ማጠናከር ነው። የሰራዊቱን የጠላትን የመመከት ኃይል ማጎልበት ነው። ይሄ ነው፣ ሌላ ምንም ነገር የለውም።
የዚህ የሚባለው የብሔር ግጭት መሰረቱ በቋንቋ ላይ የተመሰረተ አደረጃጀት ነው የሚሉ በጣም በርካታ ሰዎች ናቸው። ከአሁን በፊትም የተካሄዱ ግጭቶች አሁን አቶ አበባው አንስተዋል፣ የብሔር መልክ እንዲይዝ ያስቻሉት ራሱ አከላለሉ አገሪቱ በዲሞክራሲያዊ መልክ አንድ ሰው አንድ ድምጽ በሚል በዲሞክራሲያዊ ስርዓት የታወቁ የዲሞክራሲ መብቶችን የፈቀደችና ምርጫ በዛ መልኩ ቢካሄድና አገሪቱም የምትተዳደረው በዛ መልክ ቢሆን ይሄ ባልሆነ የሚሉ አሉ። ምክንያቱም ህዝብ ይሄ ነው ድንበሬ፣ ያ ነው ድንበሬ ነው። አንድ አደረጃጀቱን ለሚተቹት ምን ይላሉ?
እንግዲህ እኔ የዚህ ሁሉ ምንጭ መሰረቱ ምንድን ነው በሚለው ላይ የተንተራሰ ይሆናል። እንግዲህ ምንድን ነው እንደዚህ ቀውስ በሚፈጠርበት ጊዜ የፖለቲካ አስተሳሰብ በተለይ የጽንፍ አስተሳሰብ ይበረታል። ዞሮ ዞሮ ይሄ ይተስማል፣ ህዝቡ ወደ ነበረበት ወደ ሰከነ ሁኔታ ይመለሳል። ቀውስ በሚፈጠርበት ጊዜ ግን ረጋ ብሎ አስተውሎ ችግሮች እነዚህ ናቸው፣ መፍትሄዎቻችን እነዚህ ነው ብሎ የሚሄዱ ሁኔታ ይጠፋል። አሁን እኔ ኢትዮጵያ ውስጥ በጣም የሚያሳስበኝ ጉዳይ ቢኖር እንግዲህ ይሄ ስርዓት ኢትዮጵያን ለማስተዳደር የፖለቲካ ስርዓቱ አልቻለም። ብዙ የምስማማበት ነው። ብዙ የኢትዮጵያ የሚሰማበት ነው አልቻለም የሚታይም ነው። ያም ሆኖ ግን መውጫው መንገድ ምንድን ነው? ለዚህ ቀውስ መሰረታዊ ምክንያቶች ምንድን ናቸው በሚለው ላይ ግን መጥሮ ይወጣ ብዙ ተደርጎበት የተቀመጠ እና ብዙዎቹ በዚህ ሀገር ያሉ ባለድርሻ ውስጥ የተስማሙበት ሁኔታ ስለማይ የኔ ስጋት እዚህ ላይ ነው። እንግዲህ እንደሚባለው የዚህ ቀውስ ምክንያት አገሪቱ በብሔር ስለተሸነሸነች እና ስለተታለለች ነው የሚለው በዚህ አልስማማም ነው። ምክንያቱም እንግዲህ ማየት ያለብን ታሪክን ደጋግሞ መሄድ ነው። ከ83 ዓ.ም የአደግ ስልጣን ከመቆጣጠሩ በፊት እኮ የብሔር ድርጅቶች መሳሪያ አንግበው ብዙ ሺህ ሰው አልቋል። ይህ መገንዘብ ያለብን መሰለኝ። በየአካባቢው በብሔር የተደራጁ የፖለቲካ ድርጅቶች መሳሪያ አንግበው ተፋይተዋል። ብዙ ህዝብ አልቋል፣ ደም ፈሷል። ስለዚህ ይህ ነገር የተፈጠረው ይህ ስለተካለለ ነው ብቻ ነው የሚለው አመለካከት አልጋራውም። እንዲያውም የኢትዮጵያ ፖለቲከኞች ረጋ ብለው ማየት ያለባቸው ይሄ ከዲሞክራሲ አንጻር እንዴት ነው መገናኘት አለበት። መሰረቱ የዲሞክራሲ ጥረት ነው። መሰረቱ የነጻነት ጥረት ነው። ይሄ መካለል ችግር ከሆነም ዲሞክራሲ ካለ፣ ነጻነት ካለ፣ ሀሳብን በግልጽ በነጻነት የመግለጽ ጉዳይ ካለ ብዙ ተያይቶ የማይቀይረው ነገር ያለ አይመስልም። ስለዚህ መሰረቱ የጠፋው በዚህ ሀገር የፍትህ ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት ጉዳይ፣ የህግ የበላይነት ጉዳይ፣ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ የዚህ ፓርቲ በሚፈልገው መንገድ መሄዱ ነው። ዋናው ጉዳይ የማንነት ጉዳይ፣ የፖለቲካ መነሻና ማጠንጠኛ የብሔር ጉዳይ ብቻ ተደርጎ በሚታይበት ጊዜ የዚህ አይነት ውጭት መከሰት አይቀርም። ፉክክር ውድድርም ይነሳል። አሁን ያየነው ያለነውም እያንዳንዱ የኢህአዴግ አባል ድርጅት ኢህአዴግን በአጠቃላይ በዚህ ተውሽቀው የፖለቲካ ስልጣናቸውን ለማስቀጠል ነው ይፈልጋሉ። ይህን በማስቸው የህዝቡ ወኪል በመሆን የኦሮሞ ድርጅት የኦሮሞ ጠበቃ በመምሰል የሶማሌ ድርጅት፣ የቲፒኤልኤፍ የትግራይ ድርጅት፣ የአማራው ድርጅት ሁሉም በየብሔራቸው የቆሙ ሆኖ በመታየት ይህን ግጭት እያባበሱት እንዳሉ ገነዘባለሁ። ይታየኛል ይሄ ነገር። ዋናው ጉዳይ እንግዲህ 26-27 ዓመት የብሔር ጥያቄን ከሞላ ጎደል የተመለሰበት ሁኔታ ነው ያለው። ከዛ በኋላ ይህን ያነሱ ማስጮህ ከግጭት ውጭ ሌላ የሚያመጣው ነገር የለም። ዋናዎቹ የዜጎች መብቶች፣ ዲሞክራሲያዊ ሰብአዊ መብቶች የመጠበቅ ጉዳይ እየተሸፈነ የሄደበት ሁኔታ ነው ያለው። አሁን በተቃዋሚዎችን በኩል እየታየ ነው የሄደ ጉዳይ ጋይዘ ወይ ዘርን ለይቶ ወገንን ወይ ለይቶ በድፍን ድርጅትና ዘርን አያይዞ የማጥላላት የመምታት ጉዳይ በዛም የማየው እንግዲህ ዋናው ተጠያቂ የዚህ ፓርቲ ቢሆንም በተቃዋሚዎችን ጤንነት የሌለው ጉዳይ ስነሳ አዳምጣለሁ። ስለዚህ መታየት ያለበት እንደገና አረፍ ብለን ቁጭ ብለን የሀገራችን ምሁራንም ፖለቲከኞችም አረፍ ብለን ማየት ያለብን የሚመስለን ምንድን ናቸው መሰረታዊ ምክንያቶች? ሁሉም አንድ ጉዳይ ብቻ ሳይሆን መሰረታዊ ጉዳዮች፣ ከእነዚህ መሰረታዊ ጉዳዮች ዋናዎቹ ሶስት ምክንያቶች ናቸው ብሎ ማየት እኔ የሚመስለን እንግዲህ ይሄ እንደዚህ ያለ ግጭት እኮ በሁሉም እያየ ነው ያለ፣ በሶሪያም እነዚህ ብሔር፣ በሶማሊያም፣ በኤርትራም፣ በሁሉም እነዚህ በብሔር ያልተካለሉ አካባቢዎችም ጭምር ከፍተኛ ፍጭትና ግጭት እያየ ነው ያለ። ይሄ መሰረቱ ህዝቡን ያላማከለ፣ ህዝብን በዲሞክራሲ አካሄድ እንዲሳተፍ ያላደረገ፣ ህዝብ እንዲወስን የማያደርግ ስርዓት ዞሮ ዞሮ በብሔር ይካለል፣ በአህዳዊ ስርዓት ይካለል፣ እንደዚህ ያለ ግጭት የማይቀር ነው። ይሄ የብሔር ግጭት ከ83 ዓመት በፊት በኋላ ነው የተከሰተው የሚለው በዚህ አልስማም። በዚህ ጉዳይ ብቻ ሌላው ግን አሁን ያለው የኢህአዴግ አመራር አንዱን ጠባብ፣ አንዱን ጎሰኛ፣ አንዱን ትምክህተኛ እያለ ይህን ነገር እያስጨወ በብዙ አመታት የስልጣን መሰረት አድርጎ የቆየው ተቃዋሚዎችን ለመምታት ትክክለኛ ጥያቄ ያነሱትን ለመምታት እያነሳ የነበረው አሁንም ተባብሶ ሄዶ ወደ ግጭትን አምርቷል። የብሔር መብቶች እኔ መከበር እንዳለበት እስማማለሁ፣ ግን ደግሞ ሚዛን ምንድን ነው? የዜግነት መብት፣ የዲሞክራሲ መብት ቦታ ምንድን ነው? የህግ የበላይነት ቦታ ምንድን ነው? የነጻነት መብት፣ ሌሎችም እዚያ መሰረታዊ መብቶች የተባበሩት መንግስት ጭምር ያጸደቃቸው እነዚህ በሀገራችን ምን ቦታ ናቸው? አሁን ምንም ቦታ የላቸውም። ይሄ ነው መሰረታዊ ችግር ብዬ የማየው።
አመሰግናለሁ መምህር አበባው። አቶ ገብሩ ካነሷቸው አንዳንድ ነገሮች ውጥረት በሚነሳበት ጊዜ የብሔር ነገር ማስጮህ፣ የብሔርን ጉዳይ ማስጮህ ሊያበረክት ይችላል። ነገር ግን በብሔር አደረጃጀት አላስከተለም ነው የሚሉትና ጠመንጃ አንግበው ጫካ ገብተው የታገሉለትም መብት ያ ከተመለሰ ወዲህ አሁን አህዳዊ ስርዓት ይበጃል ለሚሉት እርሶ ምን ይላሉ?
ስንጀምር አንድ የኢህአዴግ ስህተት የህወሓትም ልለው እችላለሁ ከኢህአዴግ ይልቅ ይሄ ብሔርን የብሔር ጥያቄን በጣም አጋኖ መመልከቱና የብሔር ጥያቄ ብቻ ነው የኢትዮጵያን የፖለቲካና የዲሞክራሲ ጥያቄ ሊፈታው ብሎ ማሰቡ ነው። የብሔር ጭቆና ነበር ማለት አይቻልም ነበር፣ ግን ምን ያክል ነበር ከመደብ ጭቆና ጋር ሲወዳደር ሲመዛዘን ምን ያክል ነበር ቢባል የመደብ ጭቆናው ነው የሚያመጭ ነው። አማራው አገሪቱ አስተዳደር ውስጥ የአመራር ደረጃውን የያዘ የአማራ ባላባት ቁጥሩ ብዙ ነበረ። የኦሮሞ ያንስ ይችላል፣ የወላይታው ደግሞ ከዛ ላይ ያንስ ይችላል። የትግራይን አካባቢ ስንወስድ ደግሞ መሬት ስርፊቱ የባላባት ስርዓቱ የግባር ስርዓቱ አንድ ነው፣ ብዙም ያን ያክል እንትን የሚባለን አይደለም። አሁን የኢህአዴግ ችግር ከመጀመሪያው የብሔርን ጥያቄ ከሚገባው በላይ አግዝፎ ተመለከተው። ይሄ በጤና ነው ወይ? ይህን ጥያቄ ማንሳት ያስፈልጋል። እሺ፣ የሆነውስ ሆነ እንግዲህ በወቅቱ በደርግ ዘመን ሁሉም ብረት አነሳ፣ ብሔሬን እከላከላለሁ፣ ብሔሬን ነጻ አወጣለሁ። ኢህአዴግ አሸነፈና ያዘ ስልጣኑ። አንድ ብሔር እንግዲህ በቀጥታ የሌላውን ብሔር ይጨቁናል ወደ ማንንበት ደረጃ በህገ መንግስት ጠልቆ ያ ተተገበረ። ሲተገበር ግን እውነት የብሔር መብት ተከበረ ወይ ብለን ማንሳት መቻል አለብን። ኦሮሚያ የራሱ አስተዳደር ተሰጠው፣ አማራ የራሱ አስተዳደር ተሰጠው፣ አፋር የራሱ አስተዳደር ተሰጠው። ያ የዛ ብሔር ተወላጅ የሆኑትን ምን ያክል ጠቅሟቸዋል? ፕራክቲካሊ ይሄ ነው ጥቅሜ መብቴን በማስከበር በኩል ብሎ ሰጥቶታል ወይ? ሰልፍ አድሚኒስትሬሽን ያለ እኮ ነው። ራስን በራስን የማስተዳደር በአህዳዊ ስርዓት እኮ ሊኖር ይችላል። ገደብ ተበጅቶለት ኦቶኖሚ ይኖር ምን ይላል። ይሄ የብሔሮች መብት በምንልበት ጊዜ የብሔር መብት ከግለሰቡ መብት ገዘፈ። መብቶች ሁሉ እናት የግለሰብ ነው። መብት በተፈጥሮ ሲሰጥም ሲጠየቅም በግለሰብ ነው የሚጠየቀው። በቡድን የሚሰጥ መብት ህዝቡ ራሱን ያመጣው ነው። የኦሮሞን ባህል ለምሳሌ የብሔር መብት አንዴ ባህልን ማሳደግ ራስን ማስተዳደር ነው አይደለም እንዴ? እነዚህ ህዝቡ አስተዳደሩ ባይኖር ክልል ኖረም አልኖረም ሊኖሩ የሚችሉ ናቸው። እና ትልቁ ነገር የብሔር መብት ተከብሯል፣ የብሔሮችን መብት ማስከበር ነው የሚለው ነገር የሌሎች መብት የግለሰብ መብት አንሶ እንዲታይ የግለሰብ መብት እንደውም ትኩረት እንዳይሰጥ ያደረገው ነው። በአህዳዊ ስርዓት ውስጥ የብሔር መብት ሊስተናገድ ይችላል። ብሔርን እኮ ህዝቡ ነው የሚያውቀው። እንካ ብሎ መንግስት ያንተ ብሔር መብት ይሄ ነው ይሄ ነው ይሄ ብሎ ምን የሚሰጠው ነገር አለ? ክልል ከመከለል ያ ክልል ደግሞ ከ83 ወዲህ የቻርተሩን ጨምሮ ስንመጣ ህገ መንግስቱን ከጸደቀ በኋላ ስንመጣ ምንድን ነው የሆነው? እንደውም የግጭቶች አንደኛ መንስኤ የሆነ የብሔር መብት ሲባል የመጀመሪያው ትልቁ የተወሰደው ክልል አንድ ክልል ሰጥቶ ይሄ የህዝቦችን ኢንተራክሽን አግዶታል። ሁለተኛ አንዳንድ ብሔሮችን ጎድቷል። ምክንያቱም የሰው ኃይል ከአንድ ቦታ ወደ ሌላ ቦታ እንደ ልብ እንዳይፈስ የማድረግ የብሔር መብት እንደገና ቋንቋን የሙጥኝ ብሎ የያዘ ቋንቋንና መሬትን ነው። ስለዚህ ኢትዮጵያ የፌዴራል ስርዓት ብሔር ላይ መመስረቱ እስካሁን ጉዳት አመጣ እንጂ ያመጣው ትርፍ የለም። አህዳዊ ስርዓት ሊጠቅመን ይችላል ሆይ? በእኔ በኩል በደንብ አድርጎ እንደሚጠቅመን አውቃለሁ። አሁን አመራር ላይ ያለው የኢህአዴግ መንግስት አንደኛ ተዳክሟል። የተዳክመበት አንዱ ዋነኛ ምክንያቱ የመጀመሪያ ትውልድ የሆነው አሁን እንግዲህ ወደ መውጣቱ ነው። ያ በሚሆን ጊዜ ደግሞ አግሎ የመጣው ጣት አስቦ ባሩድ ሸቶ የመጣው እንደ ሁለተኛው ትውልድ ይሄ መብቴ ነው ይሄ ታግዬበታለሁ የሚል አይደለም። የህዝብን ፍላጎት ማዳመጥ የሚፈልግ ፖለቲከኛ ነው የሚመጣው። ይሄ በሚሆንበት ጊዜ አንደኛ የፌዴራል ስርዓቱን ማስተካከል የሚቻልና በትክክል የሚተገበር ከሆነ ይሄን መፈተሽ፣ ይሄ ሲፈተሽ ደግሞ አሁንም ፓርቲው አይደለም ህዝብን አመካክሮ ምሁራንን ልሂቃንን እንደዚሁ እንዲሳተፉ ተደርጎ፣ ሁለተኛ ደግሞ መድረክ የተነፈጋቸው የፖለቲካ ፓርቲዎችን በሀገር ውስጥ ያሉ ትልቅም ይሁን ትንሽ እነሱ ሁሉ አንድ ላይ ሆነው የፌዴራል ስርዓቱ በትክክል የሚተገበርበትን የሚሻሻለውም ደግሞ የሚሻሻልበትን መንገድ መፈለግ። አለበለዚያ ግን የሚታየኝ እኔ ወደ ባሰ አረንቋ ውስጥ እየገባን እንደሆነ ነው።
አሁን በየአካባቢው ኢትዮጵያ ውስጥ በሚካሄደው ግጭት፣ ይሄ ግጭት ደግሞ ዘልቆ በህዝብ መካከልም እንዳይሆን ለሀገሪቱም ደህንነትና አንድነት እንዳያሰጋ የሚመክሩት የሚያስተላልፉት መልእክት ካለ?
ኢትዮጵያ በአሁኑ ወቅት ፖለቲካ ቀውስ ውስጥ ነው ያለችው። ኢህአዴግ እንደ ፓርቲም እንደ መንግስትም እጭን ሀገር ወደሚፈልገው ደረጃ ለማድረስ ተስኖታል። እንግዲህ ያየነው ያለው ግጭት ለምሳሌ በሀረርጌ በመስራቅ የታየው ሁኔታ ለሌላ ሀገር ነው የሚመስለው፣ እንደ ደቡብ ሱዳን ይመስላል ወይ ደግሞ የየመን ነው የሚመስለው። መንግስት ባለበት ሀገር እንዲያውም ጠንካራ መንግስት ነኝ በሚልበት ሀገር ይሄ መታየቱ በጣም ከባድ ነው ለህዝቡም ለሀገሪቱም ለወደፊቱ የሁላችንም የጋራ ጉዞ። ይሄ ከፍተኛ ሆነ እንጂ በሁሉም የሀገሪቱ ክፍሎች ቅድም ለመግለጽ እንደመከርኩት የዚህ አይነት ግጭት እየቀጠለ ነው። እነዚህ ግጭቶች ለምን ተከሰቱ? መፍትሄያቸውስ ምንድነው የሚለው ነገር በደንብ በጽሞና ማየት አስፈላጊ ይመስለኛል። የነዚህ ግጭቶች መፍትሄ ሊሆን የሚችለው ፖለቲካል ብቻ ነው። ምንም አይነት የኃይል እርምጃ፣ ምንም አይነት እስራት፣ ግድያ የሆነ ግፍ ይሄን ሁኔታ ሊያስታግስ አይችልም፣ መፍትሄም ሊሆን አይችልም። ችግሩ ከመሰረቱ ፖለቲካዊ ችግር ነው። መፍትሄውም መሆን ያለበት የፖለቲካ መፍትሄ ነው። እንግዲህ ህዝቡም ፖለቲከኞችም እየጠየቋቸው ያሉ ጥያቄዎች አሉ። ህዝቡ ዲሞክራሲን ጠይቋል። ስለ ዲሞክራሲ ምርጫ፣ ነጻና ፍትሃዊ የሆነ ምርጫ እንዲካሄድ ይፈልጋል። ህዝቡ ስለ ፍትህ ጉዳይ ጠይቋል። መሬታችን እየተዘረፈ ነው፣ ሀብታችን እየተዘረፈ ነው፣ እኛ በድህነት እየማቀቅ ጥቂቶች ደግሞ በልጽገዋል፣ ሚሊዮነሮች ከዚያም አልፎ ቢሊዮነሮች ሆነዋል። ይሄ መቆም አለበት፣ ፍትሃዊ የሀብት ክፍል መኖር አለበት እያለ ነው። ወጣቶች ስራ አጥተዋል። በተጨባጭም በሚሊዮኖች የሚቆጠሩ ወጣቶች እንዲያውም ዩኒቨርሲቲ ያጠናቀቁ፣ ሁለተኛ ደረጃ ያጠናቀቁ፣ የቴክኒክ ትምህርት ቤቶች ያጠናቀቁ ስራ አጥተዋል። እነዚህም ስራ ይፈልጋሉ፣ ስራ አይከፈትም። መሰረታዊ ጥያቄዎች የህዝቡ እነዚህ ናቸው። የፖለቲካ ድርጅቶች ጥያቄዎችም አሉ። ስለ ምርጫ ጉዳይ፣ ስለ መብት ጉዳይ፣ ስለ ነጻነት ጉዳይ እያነሱ ነው። እነዚህ ጥያቄዎች ከመሰረቱ እስካልተፈቱ ድረስ የኢትዮጵያ መፍትሄ የለም፣ ሊኖርም አይችልም። ስለዚህ እነዚህ መፍትሄ ማግኘት አለባቸው የሚል የጸና አቋም አለኝ። አሁን በኢትዮጵያ እየተከሰተ ያለው በተለይ በገዢው ፓርቲ በኩል ይሄን የማንነት ጥያቄን አጥዞ ህዝብ ለህዝብ የማጋጨት ጉዳይ፣ የጥፍጥ መፍጠር ጉዳይ የቆየ ነው። አሁንም እድሜ ለማስቀጠል እየተጠቀምበት ያለ ስልት ነው። የሚገርመው ኢህአዴግን የሚቃወሙ የተወሰኑ ኃይሎችም ይሄን እንደ ህዝብ ማነሻሻ፣ ህዝብን የማሰባሰቢያ የማደራጃ አድርገው የወሰዱት ያሉት ጉዳይ በጣም አስጊ ነው። በሁለቱም በኩል የሀገሪቱን አጠቃላይ ዜጎችን ሁሉ የሚመለከተው መሰረታዊ ጉዳዮች ሁለተኛ ደረጃ ቦታ እንዲይዝ የማድረግ ለግጭት የሚጋብዝ ከዚህም ለከፋ ሁኔታ የሚጋብዘን ይሆናልና መሰረቱ ይሄ ነው። እንግዲህ ኢህአዴግ ይሄን ለመፍታት ተስኖታል፣ አልቻለም። እንዲሁ የማታለያ ይሄን የፓርቲዎች ድርድር ምናምን የሚለው ነገር ነው እያመጣ ያለ እንጂ ቆርጦ መሰረታዊ የሆነ መፍትሄ ሊያመጣ አልቻለም፣ የሚችልም አይመስልም። ስለዚህ የለውጥ ኃይሎች ግን በዚህ ጉዳይ ተወያይተው ሀገራዊ የሆነ ግንዛቤ፣ ሀገራዊ የሆነ መግባባት መፍጠር አለባቸው። ሁሉም የለውጥ ኃይሎች ማለት ነው፣ በተለይ የፖለቲካ ፓርቲዎች፣ አቀኛ የፖለቲካ ፓርቲዎች ማለት ነው። እዚህ ላይ ምሁራኑ፣ ሲቪል ማህበረሰብ፣ አጠቃላይ በዚች ሀገር ያገባኛል የሚለው የውጭ የለውጥ አጀንዳውን ቀርጾ ወደፊት ማራመድ ያለበት አዲስ አካሄድ ኢትዮጵያን ወደፊት የሚያራምዳት የቆየው መድገም ሳይሆን አዲስ መንገድ ማፈላለግና ተባብሮ የመስራት ጉዳይ ጊዜ ነው ይላሉ። ከሁሉም በላይ ግን ህዝብ ለህዝብ በምንም መንገድ መጋጨት የለበትም። ይሄ ህዝብ ለህዝብ የሚያጋጩ አጀንዳዎች፣ ቅስቀሳዎች ሁሉም ስለ ኢትዮጵያ ያገባኛል፣ ስለ ዜጎች ያገባኛል የሚለው ሁሉ መቃወም አለብን። ህዝብ አንድ ነው። ሀገራችን ኢትዮጵያ አካል በዚች ሀገር ተዝናንቶ የሚኖር ዘና ብሎ የሚኖርበት መብት የሚጠበቅበት ሁኔታ መፈጠር አለበት ነው።
እሺ፣ እሺ። አቶ ገብሩ አስራት በጣም አመሰግናለሁ፣ የአረና ትግራይ አመራር አባል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ እዚህ የተለየ ወይንም እዚህ ላይ የሚጨምሩት አስተያየት ካሉት?
ብዙ ነገር አቶ ገብሩ ብሎታል። በእውነቱ እስካሁን ድረስ ሀገሪቱ ላይ የሄደችበት ያለው አቅጣጫ በጣም አስጊ ሁኔታ ላይ ነው ያለው። በዛሬ ጊዜ በግልጽ እንደሚታየው በምስራቁ የሀገራችን ክፍል 600-700 ሺህ ላይ ኦሮሞ ዜጎች ከሶማሌ ኢትዮጵያ ሶማሌ ክልል ተፈናቅለው በድንኳን ውስጥ ነው ያሉት። ይሄ እጅግ በጣም የሚያሳስብ ሁኔታ ነው። እስካሁንም ግድያ አልቆመም፣ ግድያ እየተፈጸመ ነው። በአሁኑ ሰዓት ለኢትዮጵያ ችግር መፍትሄ ሊሆን የሚችለው ኢህአዴግ የሚቀበለው ከሆነ አሁን አቶ ገብሩ ያነሳው ሀሳብ ሆኖ ለዚህ ደግሞ በጎ ፈቃደኝነት ለማሳየት ሀገሪቱ በአጠቃላይ ያሉ የፖለቲካ እስረኞችን በጎ ፈቃድ ለማሳየት መፍታት ይገባዋል የሚል አመለካከትና አስተያየት አለ። እነኚህ የተፈናቀሉ ሰዎችን ደግሞ ወደየ አካባቢያቸው ወደ ንብረታቸው የጠፋ ንብረታቸውንም ካሳ ሊያገኙ ይገባል፣ ሊከፈላቸው ይገባል እና ሊመለሱ ይገባል። ግጭቶችን ደግሞ በየአካባቢ ሆን ተብሎ ለሚቀሰቀሱ ግጭቶችና ለጠፋው ህይወት ተጠያቂ የሚሆኑ ሰዎች ህግ ፊት ሊቀርቡ ይገባል። ይሄ ከሆነ ሀገሪቱን ጉዳይ ተመካክሮ ወደፊት የምትሆነውን መወሰን የሚችለው ጉዳዩ ያገባኛል የሚለው ሁሉ የውይይት መድረክ ሊከፈት ይገባል። አሁን እንደሚደረገው ሳይሆን ሀቀኛ ውይይት ሊከፈት ይገባል። በዚያ ውይይት ላይ የሀገሪቷን የወደፊት አቅጣጫ በሰላማዊ መንገድ ወስኖ የሚመጣውን ችግር ማስወገድ ይቻላል። ሊገፋበት ይገባል። የውይይቱ ጉዳይ ግልጽ የሆነ እውነተኛ የሆነ ውይይት ተካሄደው የሀገሪቷን ሁለንተናዊ አቅጣጫ መወሰን ይገባዋል።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ አቶ ገብሩ አስራት የአረና ትግራይ መስራች አባል፣ እንዲሁም አቶ አበባ ወያሌው የኢትዮጵያ ስነ ጥበባት እና ታሪክ መምህር በአዲስ አበባ ዩኒቨርሲቲ፣ አመሰግናለሁ ሁላችሁንም ስለ ትብብራችሁ። እግዚአብሔር ይስጥልኝ።
እሺ፣ እናመሰግናለን። እኛም እናመሰግናለን።